ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደምን አመሻችሁ በማለት በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የጥር 22 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ምሽት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ አርስተ ዜናዎችን በቅድሚያ እናስደምጣቸዋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት በቫቲካን በሚገኘው የቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምእመናን በተሰበሰቡበት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ያለ ውርደት ምንም አይነት እውነተኛ ትህትና የለም ማለታቸው መገለጹን ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባደረጉት ንግግር እንደገለጹት የምን አገባኝ ወይም የቸልተኝነት መንፈስ በአሁኑ ወቅት ዓለማችንን በከፍተኛ ሁኔታ እየበከለ የሚገኝ በሽታ መሆኑን መግለጻቸውን የሚያመለክቱ ዜናዎችን በቅደም ተከተል እናስደምጣቸዋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የተዘጋጀውን ሳምንታዊ አስተምሮ ክፍል ሁለት እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት በቫቲካን በሚገኘው የቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምእመናን በተሰበሰቡበት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ያለ ውርደት ምንም አይነት እውነተኛ ትህትና የለም ማለታቸው የተገለጸ ሲሆን ቅዱስነታቸው ይህንን ያሉበት ምክንያት በወቅቱ በላቲን ሥርዓት አምልኮ አቆጣጠር ደንብ መሠረት ከሁለተኛው መጽሐፈ ሳሙኤል ከምዕራፍ 16 ከቁጥር 5 እስከ 13 ላይ ተወስዶ በወቅቱ በቀዳሚነት በተነበበው ምንባብ ውስጥ የተጠቀሰውን የንጉሥ ዳዊት ታሪክ ላይ በመመርኮዝ እንደነበረም ለመረዳት ተችሏል። ዳዊት ታላቅ ንጉሥ ነበር። ፍልስጤማውያንን በጦርነት ያሸነፈ ሰውም ነበር። እርሱ ሳኦልን ሁለት ጊዜ የመግደል አጋጣሚ አግኝቶ የነበረ ቢሆንም ነገር ግን ሁለቱንም ጊዜ ሊገለው ባለመፈለጉ የተነሳ የተከበረ ነፍስ የነበረው ሰው ነበር። ነገር ግን ዳዊት በተቃራኒው በጣም ትላልቅ የሚባሉ ኃጢያቶች የነበሩትም ሰው ነበር። የኦሪዮን ሚስት ከነበረችው በርሳቢ ጋር ለማመንዘር ፈልጎ ባሏን ኦሪዮ ያስገደለ በጣም ኃጢያተኛ የነበረ ሰው እንደነበረም ቅዱስነታቸው አስታውሰዋል። ዳዊት ምንም እንኳን ብዙ ትላልቅ የሚባሉ ኃጢያቶች የነበረው ሰው የነበረ ቢሆንም ኃጢያተኛ ሰው መሆኑን ተቀብሎ በመጸጸቱ እኔ ኃጢያተኛ ሰው ነኝ ብሎ መቀበል በጣም ከባድ ቢሆንም ቅሉ ይህንን አምኖ በመቀበል እኔ ኃጢያተኛ ሰው ነኝ በማለት የእግዚአብሔርን ምሕረት በመማጸኑ የተነሳ ቤተ ክርስቲያን ንጉሥ ዳዊትን ቅዱስ አድርጋ በመውሰድ እንደምታከብረው ቅዱስነታቸው ጨምረው ገልጸዋል። ታላቁ ዳዊት ግን በጦርነት በመሸነፉ ብቻ ሳይሆን በጥላቻና በስድብም ጭምር ተዋርዶ የነበረ ሰው ቢሆንም በሁለተኛው መጽሐፈ ሳሙኤል በምዕራፍ 16 ከቁጥር 5 እስከ 13 ላይ እንደ ተጠቀሰው ማለታቸው ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ንጉሥ ዳዊት ከነ ባለሟሎቹ ጦርነትን ሸሽቶ እያመለጠ በነበረበት ወቅት ሳሚ የሚባል ሰው እንዲህ ብሎ ይራገም እንደነበር ቅዱስነታቸው ገልጸዋል። ውጣ ከዚህ ውጣ፣ አንተ የደም ሰው፣ አንተ ክፉ ሰው፣ መንግሥቱን የወሰድክበትን የሳኦልን ቤት ሰው ደም ሁልጊዜ እግዚአብሔር ወደ አንተ እየመለሰው ነው። እግዚአብሔር መንግሥትህን ለልጅ ለአቤሴሎም አሳልፎ ሰጥቶታል። አንተ የደም ሰው ስለ ሆንክ እነሆ መከራ መጥቶብሃል በማለት የንጉሡ ባለሟሎች ባሉበት እንደ ረገመው ቅዱስነታቸው አስታውሰዋል። የንጉሡ ወታደሮችና የክብር ዘቦች ሁሉ ዳዊትን ከዚህ እርግማንና ስድብ ለመከላከል ፈልገው የነበረ ቢሆንም ዳዊት ግን ተዉት፣ እግዚአብሔር በል ብሎት ነውና ይራገም፣ ምናልባትም እግዚአብሔር ሐዘኔን አይቶ በዛሬው እርግማን ፈንታ በጎ ነገር ያደርግልኝ ይሆናል በማለት ተናግሮ እንደነበረ ቅዱስነታቸው አስታውሰዋል። ከዚያም ዳዊትና አብረውት የነበሩ ሰዎች መንገዳቸውን በቀጠሉበት ወቅት ወደ ኮረብታ መውጣት በጀመሩበት ጊዜ ድንጋይ ይወረወርባቸው፣ አፈር ይበተንባቸው እንደነበር በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በዚህም ረገድ ይህ ድርጊት ለእኛ ሕይወት ለመስጠት ፈልጎ ወደ ቀራንዮ በወጣበት ወቅት ይሰደብና ይረገም እንደነበር አስታውሰው ይህም በመጨረሻ ላይ በኢየሱስ ላይ ከተፈጸመው ድርጊት ጋር እንደሚመሳሰል ቅዱስነታቸው አስረድተዋል። ይህንን በተመለከተ ቅዱስነታቸው የሚከተለውን ብለዋል። አንዳንድ ጊዜ እኛ ትሕትናን መላበስ ማለት በተረጋጋ መንፈስ መኖር፣ መሬት መሬት እየተመለከትን መጓዝ የሚለውን ሐሳብ ሊያመለክተን ይችል ይሆናል። ነገር ግን አሳማዎችም እኮ መሬት መሬት እያዩ ነው የሚጓዙት። የዚህን ዐይነቱ ተግባር ትሕትና ልንለው በፍጹም አንችልም። የዚህ ዐይነቱ ትሕትና የማያድነን ልብ ወለድ የሆነና ልባችንን የሚንከባከብ የትሕትና ዐይነት ሳይሆን የአስመሳዮች ወይም የውሸት ትሕትና ነው። ነገር ግን ውርደት ያልታከለበት እውነተኛ ትሕትና በፍጹም ሊኖር አይችልም። አንተ ወይም አንቺ ውርደትን ትከሻ ላይ በትዕግሥት መሸከም ካልቻልክ ወይም ካልቻልሽ አንተ ወይም አንቺ እውነተኛ ትሕትና በፍጹም የለህም ወይም የለሽም። ትሑት እንደሆንክ ወይም እንደሆንሽ ታስመስላለህ እንጂ በእውነት ግን ትሑት አይደለህም የሚለውን ማሰብ መልካም እንደሆነ ቅዱስነታቸው ጨምረው ገልጸዋል። ዳዊት ኃጢአቱን ሁሉ ተቀብሎ በትከሻው ላይ ተሸክሞ እንደነበረ ሁሉ እንዲሁም በተመሳሳይ መልኩ ኢየሱስ የእኛን ኃጢአት በትከሻው ላይ በመሸከሙ የተነሳ ሁለቱም በዚህ ምክንያት ተዋርደው እንደነበረ ቅዱስነታቸው አስታውሰዋል። ይህንን በተመለከተ ቅዱስነታቸው የሚከተለውን ብለዋል። ሁል ጊዜ እኛን ለማዋረድ የሚፈልጉ ሰዎችን ለመቃወም በብርታት መነሳት አለብን የሚል ፈተና ውስጥ እንገባለን። ልክ ዛሬ በሁለተኛው ሳሙኤል በምዕራፍ 16 ከቁጥር 5 እስከ 13 ላይ እንደ ተጠቀሰው ማለት ነው። ሳሚ የሚባል ሰው ዳዊትን እንዳዋረደ ሁሉ እሱ ላይ ደርሶ እንደነበረው ዐይነት ጥቃት ለማምለጥና ውርደታችንን ላለመቀበል በብርቱ እንቃወማለን። በዚህ ረገድ ግን ዳዊት እያዋረደው የነበረውን ሰው አልተቃወመውም ነበር። ኢየሱስም ቢሆን በተመሳሳይ መልኩ እያዋረዱ የነበሩትን ሰዎች አልተቃወማቸውም ነበር። እኛም መከተል ያለብን ተመሳሳይ የሆነ መንገድ ነው። እኛ መከተል ያለብን መንገድ ቀደም ሲል ዳዊት የተነበየውንና ኢየሱስም በሕይወቱ የተገበረውን መንገድ ሊሆን ይገባል። ይህም ውርደታችንን መቀበል ወይም መሸከም መቻል ነው። ምናልባትም እግዚአብሔር ሐዘኔን አይቶ በዛሬው እርግማን ፈንታ በጎ ነገር ያደርግልኝ ይሆናል በማለት ዳዊት እንደተናገረው እኛም ውርደታችንን በተስፋ መሸከም ይኖርብናል ብለዋል። ውርደትን መቀበል ማለት ስህተቶችን በምንሰራባቸው ወቅቶች ሁሉ ከሚደርሱብን ወቀሳዎች ለማምለጥ ራሳችንን ትሑትና ጥሩ ሰው አስመስለን ለማሳየት በመሞከር ለጥቃቱ ተገቢ ያልሆነ ምላሽ መስጠት እንዳልሆነ የጠቀሱት ቅዱስነታቸው በትሕትና መኖር የማናውቅ ከሆንን እኛ ትሑት አይደለንም ማለት ነው ካሉ በኋላ ይህም ወርቃማው ሕጋችን ሊሆን ይገባል ብለዋል። ጌታ የትሕትናን ጸጋን ይሰጠን ዘንድ እርሱን በትሕትና እንጠይቅ። አንድ ደናግል እንዲህ ይሉ ነበር፣ እኔ ትሑት የሆንኩ ሰው ነኝ፣ ነገር ግን ውርደትን በፍጹም አልቀበልም። በፍጹም በፍጹም እንዲህ ማለት አይገባም። ውርደትን የማንቀበል ከሆንን ትሑት ነን ልንል በፍጹም አንችልም። ከእግዚአብሔር መጠየቅ የሚገባን ጸጋ ይህ መሆን ይኖርበታል። በዚህም ረገድ ብርታት ያለን ሰዎች ከሆንን ልክ ቅዱስ ኢግናሽየስ እንደ ጸለየው ጌታ ሆይ አንተን እንድመስል ያንተን ትሕትና ስጠኝ ብለን መጸለይ ይገባል ካሉ በኋላ ቅዱስነታቸው ለዕለቱ ያዘጋጁትን ስብከት አጠናቀዋል። ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የጥር 22 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮ እንደገለጹት የምን አገባኝ ወይም የቸልተኝነት መንፈስ በአሁኑ ወቅት ዓለማችንን በከፍተኛ ሁኔታ እየበከለ የሚገኝ በሽታ መሆኑን ገልጸው በአሁኑ ወቅት በዓለማችን ውስጥ በከፍተኛ ሁኔታ ተንሰራፍቶ የሚገኘውን የጸረ ሴማዊ መንፈስ ለመዋጋት ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ በዚህም አግባብ ተገቢውን የሆነ ትምህርት መስጠት እንደሚገባቸው ቅዱስነታቸው አበክረው ገልጸዋል። ቅዱስነታቸው ይህንን ቀደም ሲል ያስደመጥናችሁ ንግግር የተናገሩት ጸረ ሴማዊነትን ለመዋጋት ይቻል ዘንድ የሀገራት የተቋማትና የግለሰቦች ኃላፊነትና ሚና በሚል አርዕስት በአሁኑ ወቅት በሮም ከተማ እየተካሄደ ባለው ዓለም አቀፍ ጉባኤ ላይ ለመሳተፍ በሮም ከተማ ለተገኙ የተለያዩ ሀገሮች ተወካዮች በቫቲካን በሚገኘው በክሌመንቲና የስብሰባ አዳራሽ በትላንትናው ዕለት ማለትም በጥር 21 2010 ዓ.ም ቅዱስነታቸው ተቀብለው ባነጋገሩበት ወቅት እንደሆነ ለመረዳት የተቻለ ሲሆን ቅዱስነታቸው በወቅቱ ያደረጉት ንግግር በዋነኝነት ሦስት ቃላትን ማዕከል አድርጎ የነበረ መሆኑም የተገለጸ ሲሆን እነዚህም ኃላፊነት፣ ግዴለሽነትና የማስታወስ ችሎታ የሚሉት ቃላት እንደነበሩም ለመረዳት ተችሏል። ኃላፊነትን በተመለከተ በቅድሚያ የተናገሩት ቅዱስነታቸው እኛ ለነገሮች ተገቢ የሆነውን ምላሽ የመስጠት ኃላፊነት አለብን። የአመፅ መንስኤዎችን መመርመርና ጠማማ የሆኑ አስተሳሰቦችን በመውቀስ መቃወም ብቻ ሳይሆን የሚኖርብን እነዚህን ተግዳሮቶች በመቃወም በብቃትና በንቃት መልስ ለመስጠት መዘጋጀት ይኖርብናል ብለዋል። ቸልተኝነትን በተመለከተ አክለው እንዲህ ብለዋል፣ እኛ የምንዋጋው በተለያየ መንገድ የሚገለጸውን ጥላቻን ብቻ አይደለም፣ ነገር ግን የበለጠ መሠረታዊ በሆኑ መልኩ የቸልተኝነትን መንፈስ መዋጋት ያስፈልጋል ያሉት ቅዱስነታቸው ምክንያቱም ነገሮች ትክክል እንዳልሆኑ እያወቅን ዝም እንድንል በማድረግ ሽባ የሚያደርገንና ትክክለኛውን ነገር እንዳናደርግ እንቅፋት የሚሆንብን ይህ የቸልተኝነት መንፈስ እንደሆነ ቅዱስነታቸው ጨምረው ገልጸዋል። አሁን ባለንበት ዓለማችን በከፍተኛ ሁኔታ እየበከለንና እየተስፋፋ የመጣው ትልቁ በሽታ የቸልተኝነት መንፈስ እንደሆነ በመጥቀስ ንግግራቸውን የቀጠሉት ቅዱስነታቸው ይበልጡኑ ሰዎችን እያወቅን በምንመጣበት ወቅት ስለ እነርሱ የምንሰጠው ትኩረት እንዲቀንስ ያደርጋል ማለታቸውም ተገልጿል። በቅርብ ጊዜ በዓለም አቀፍ ደረጃ በሰው ልጆች ላይ የተካሄደው የጅምላ ጭፍጨፋ ቀን መታሰቢያ በተከበረበት ወቅት የሰው ልጆችን ለማዳን የሰው ልጆች ስለ ነባራዊ ሁኔታዎች ያላቸው ግንዛቤን እንድናጎለብትና ባልንጀሮቻችን ላይ አሳዛኝ የሆኑ ድርጊቶችን እንዳንፈጽም ያስችለን ዘንድ በቀድሞ ጊዜ በተመሳሳይ መልኩ የተፈጸሙትን እልቂቶች ማስታወስ በጣም አስፈላጊ እንደሆነ በወቅቱ መገለጹን ቅዱስነታቸው አስታውሰዋል። የዚህ አይነቱ ቀደም ሲል በሰው ልጆች ላይ የተፈጸሙ አሳዛኝ ድርጊቶችን ማስታወስ ለወደፊት የሚከሰቱ ነገሮችን ለመመርመር ቁልፍ ሚና እንደሚጫወት የገለጹት ቅዱስነታቸው ይህንን የትውስታ ማህደር ለወጣቱ ትውልድ የማስረከብ ኃላፊነት በእኛ ትከሻ ላይ እንደሚገኝ ቅዱስነታቸው ጨምረው ገልጸዋል። ኃላፊነትን የመወጣት የትውስታን ማህደራችንን ለቀጣዩ ትውልድ ማውረስና ለባልንጀሮቻችን ቅርብ መሆን የሚያስችለንን ባህል ጠብቀን እንሄድ ዘንድ የተጣራና ትክክለኛ መረጃ እንደሚያስፈልግ በንግግራቸው መደምደሚያ ላይ የጠቀሱት ቅዱስነታቸው ጥቃትንና መድሎን ለመዋጋት ታታሪና ብቁ የሆነ የወጣቱን ትውልድ ማጠናከር ባለፉት ጊዜያት እርስ በርስ እንድንጋጭ ያደረጉ ነገሮችን ነቅሰን በማውጣት ማሸነፍና ሌሎችን ለመፈለግ የጀመርነውን ጉዞ ያለ ድካም አጠናክረን መቀጠል ይገባናል ካሉ በኋላ ንግግራቸውን አጠናቀዋል። ክቡራንና ክቡራት አድማጮቻችን ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የተሰኘው ሳምንታዊ ስርጭታችን ሁለተኛ ክፍል ነው። በዚህ ሳምንታዊ ዝግጅታችን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ አጀማመሩንና ታሪካዊ ሂደቱን ለዚሁ ለካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ስር መሠረት የሆኑ የቤተ ክርስቲያኗን ቀኖናዎችና ማኅበራዊ አስተምሮችን እንዲሁም ይህንን የቤተ ክርስቲያኗን ማኅበራዊ አስተምሮ በተመለከተ በተለያዩ ጊዜያት የቤተ ክርስቲያን አባቶች የጻፏቸውን ሐዋርያዊ መልእክቶችና ቃለ ምዕዳኖችን በመዳሰስ ነባራዊ የሆነውን የዓለማችንና የቤተ ክርስቲያናችን እንዲሁም የአገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ ማቅረብ አሁን እንጀምራለን። በባለፈው ሳምንት ስርጭታችን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ጠቅላላ ይዘቱንና ጽንሰ ሐሳቡን መመልከት መጀመራችን ይታወሳል። ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ጠቅላላ ይዘቱንና ጽንሰ ሐሳቡን በቀጣይነት ለምናደርገው አስተምሮ የመሠረት ድንጋይ የሚጥል በመሆኑ የተነሳ በዛሬው ዕለት ስርጭታችን በቀጣይነት ይህንን ጽንሰ ሐሳብ በይበልጥ ለማብራራት እንሞክራለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ቤተ ክርስቲያን በክርስቶስ ከተቆረቆረችበት ቀን አንስቶ እስከ ዛሬው ቀን ድረስ በተለያዩ ማኅበራዊ ጉዳዮች ላይ በተለይም ድምፅ ለሌላቸው ሰዎች ድምፅ በመሆን በተለያዩ ማኅበራዊና ፖለቲካዊ ምክንያቶች የተነሳ በሕዝቦች ላይ የሚደርሰውን ማኅበራዊ ጫናና በደል በመቃወም ለዓለም ድምጿን ስታሰማ መቆየቷን ቤተ ክርስቲያን በማኅበራዊ ጉዳዮች ውስጥ በቀጥታ ሰላማዊ በሆነ መልኩ የመሳተፍ ሕጋዊና ስነ ምግባራዊ መብት የሚሰጣትን ዋና ዋና መሠረታዊ የሆኑ ሐሳቦችን መጥቀሳችንም ይታወሳል። የካቶሊክ ቤተ ክርስቲያን በማኅበራዊ ጉዳዮች ውስጥ ትሳተፋለች ሲባል በአንድ አገር ማኅበራዊና ፖለቲካዊ ጉዳዮች ውስጥ ጣልቃ ትገባለች ማለት እንዳልሆነ ሊሰመርበት የሚገባው ጉዳይ ሲሆን፣ ነገር ግን በተለያዩ ማኅበራዊና ፖለቲካዊ በሆኑ ጫናዎች ምክንያት በሰው ልጆች ላይ የሚደርሱትን በደሎች፣ ኢፍትሐዊ ተግባሮች፣ በተለይም ደግሞ ዝቅተኛና ድሃ በሚባሉ የማህበረሰብ ክፍሎች ላይ የሚደርሰውን በደል በመቃወም ለዓለም ድምጿን ታሰማለች ማለት እንደሆነ ልብ ሊባል ይገባል። በዚህ ረገድ የቤተ ክርስቲያናችን ተልእኮ አንድና አንድ ብቻ ነው። ቤተ ክርስቲያን በክርስቶስ የተመሠረተችው የመላእክት ጠባቂ ለመሆን ሳይሆን የሰው ልጆችን አቅፋ ደግፋ በሥነ ምግባር ታንጸው እንዲኖሩ በማድረግ የሕዝቡ ደስታ ደስታዬ፣ የሕዝቡ ለቅሶ ደግሞ ለቅሶዬ ወይም ሐዘኔ ነው በማለት ሕዝቡ በሰላምና በደስታ እግዚአብሔር የሰጣቸውን በረከት እየተቋደሱ እንዲኖሩ ለማድረግ በመጨረሻም የሰው ልጆችን ለእግዚአብሔር መንግሥት የማብቃት መንፈሳዊና ማኅበራዊ የሆነ ተልእኮ እንደ ተሰጣት ይታወቃል። በመጽሐፍ ቅዱሳችን ውስጥ ይህንን ጽንሰ ሐሳብ በብዙ ስፍራዎች ተጠቅሶ እናገኘዋለን። ለምሳሌም የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና፣ ለታሰሩት መፈታትን፣ ለታወሩትም ማየትን እንዳውጅ፣ የተጨቆኑትን ነፃ እንዳወጣ፣ የተወደደችውን የጌታን ዓመት እንዳውጅ ልኮኛል ይላል የሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ በማለት ኢየሱስ በዚህ ምድር የመጣበትን ዋነኛ ዓላማ ሲገልጽ እንሰማለን። በ17ኛው ክፍለ ዘመን የኖረውና የድሆች አባት በመባል የሚታወቀው የፈረንሳይ አገር ተወላጅ የነበረው ቅዱስ ቬንሰንት ይህንን የኢየሱስን ዓላማ የግሉ መፈክር አድርጎ በመያዝ በወቅቱ በፈረንሳይ አገር ለነበሩ የድሃ ማኅበረሰቦች አለኝታነቱን በመግለጽ ሀብታሞችን ከድሆች ጋር የሚያገናኝ ድልድይ በመሆን ማኅበራዊ ፍትሕ ይሰፍን ዘንድ የበኩሉን ከፍተኛ አስተዋጽኦ አድርጎ ማለፉን፣ በተመሳሳይ መልኩም በጣም ብዙ የሚባሉ የካቶሊክ ቤተ ክርስቲያን ቅዱሳን ለድሆች ያላቸውን አለኝታ በመግለጽ ጭቆናንና ኢኮኖሚያዊ ጫናዎችን እንዲወገዱ የበኩላቸውን ሰላማዊ እንቅስቃሴዎችን አድርገው ማለፋቸው ይታወቃል። ቤተ ክርስቲያናችንም የክርስቶስንና የእነዚህን ቅዱሳን ፈለግ በመከተል በሕዝቦች ላይ የሚፈጸሙትን በደሎች ሁሉ በደሏ በማድረግ ለቅሶዋቸው ለቅሶዋ፣ ሐዘናቸው ሐዘኔ ነው በማለት አሁንም የሰላምና የፍትሕ ጥሪን ታሰማለች። ቤተ ክርስቲያን ይህንን የምታደርግበት ምክንያት ቀደም ሲል ለመጥቀስ እንደሞከርኩት የሰው ልጆችን ማዕከል ባደረገ መልኩ ብቻ ነው። የሰው ልጆች ባሉበት እምነት አለ፣ እምነት ባለበት ቤተ ክርስቲያን አለች፣ ቤተ ክርስቲያን ባለችበት ማኅበረሰብ አለ፣ ማኅበረሰብ ባለበት ደግሞ መልካምና ክፉ የሆኑ ነገሮች ይንጸባረቃሉ። ቤተ ክርስቲያን ሥነ ምግባራዊ የሆኑ እሴቶች ተጠብቀው እንዲሄዱ፣ ሰዎች በሰላምና በመከባበር እንዲኖሩ መልካም የሆኑ ነገሮችን በማበረታታት በተቃራኒው ደግሞ የማኅበረሰቡን ሰላም የሚነሱ ክፉ ነገሮችን በብርቱ ትቃወማለች። እንዳይስፋፉም በወንጌልና በሰብአዊነት ላይ የተመሠረተ አስተምሮዎችን በተከታታይ ትሰጣለች። ምክንያቱም በማኅበራዊ፣ በኢኮኖሚያዊ፣ በፖለቲካዊና ኢፍትሐዊ ድርጊቶች ምክንያት የሚጎዳው ያው የሰው ልጅ በመሆኑ የተነሳ ነው። በተለይም በአቅም ደካማ የሆነውና ድሃ የሚባሉ የማኅበረሰብ ክፍሎች በመሆናቸው የተነሳ ማኅበራዊ አስተምሮ አስፈላጊ እንደሆነ የካቶሊክ ቤተ ክርስቲያን ታምንበታለች። ማስተማሯንም አጠናክራ ትቀጥላለች። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት ያዘጋጀንላችሁን ክፍል 2 ዝግጅታችን ነበር። በሚቀጥለው ዝግጅታችን ክፍል 3ን እናስደምጣችኋለን። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።